ይህ ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምፅ በየቀኑ በኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢሃፓ እየተዘጋጀ የሚቀርብ የሳተላይት ስርጭት ነው። ስርጭታችን የሚተላለፈው በናይል ሳት 8 ዲግሪ ዌስት 11595 ሜጋሄርዝ ፍኖተ ዲሞክራሲ ሲሆን በኢንተርኔት በድረገጻችን fnota.org በቀጥታ መከታተል ይቻላል። እንስተልኝ እንደምን አመሻችሁ አድማጮቻችን። ዛሬ ሰኞ ጥቅምት 30 ቀን 2013 ዓ.ም ነው። ፍኖተ ዲሞክራሲ የኢትዮጵያ አንድነት ድምጽ በየቀኑ ከምሽቱ 1 ሰዓት እስከ 3 ሰዓት የሚያስተላልፈውን መደበኛ ፕሮግራም አሁን ይጀምራል። የደምቢዶሎ ዩኒቨርሲቲ ተማሪዎች የነበሩትና በአክራሪ የኦሮሞ አሸባሪዎች የታገቱት ተማሪዎች ጉዳይ እስካሁን እልባትን አላገኘም። ብዙዎቹ ልጃገረዶች የሆኑት እነዚህ የአማራ ወጣቶች ከታገቱ ሰኞ ጥቅምት 30 ቀን 342 ቀናት አለፋቸው። ወጣቶችን ለማስፈታት የሚደረገው ትግል መፋፋም አለበት። የወጣቶቹ ሰቆቃ ያብቃ እንበል። ወይፈን ሲቦርቅ ድንበር ያፈርሳል በሚል ርዕስ ወቅታዊውን የኢትዮጵያን ሁኔታ በሚመለከት ከዝግጅት ክፍላችን የቀረበውን ጽሑፍ ከዜናው በማስከተል እናቀርባለን። በማከታተልም ከዚህ ቀደም በፍኖተ ዲሞክራሲ ተላልፈው የነበሩ የተለያዩ ጽሑፎችን አሰምተን የመጀመሪያው ክፍል ፕሮግራማችን ይጠናቀቃል። በቅድሚያ ዜና።
በትግራይ የተጀመረው ጦርነት ስድስተኛ ቀኑ የያዘ ሲሆን ከአገዛዙም ሆነ ከወያኔ የተለያዩ መግለጫዎች እየተሰጡ ይገኛሉ። ባለፈው ሳምንት በሰሜን ምዕራብ ዳንሻና የሁመራ አካባቢዎች ሙሉ በሙሉ ከወያኔ ቡድን ቁጥጥር ስር ነጻ መውጣታቸውን የአገዛዙ ባለስልጣኖች መግለጻቸው የሚታወቅ ሲሆን እሁድ ጥቅምት 29 ቀን በአገዛዙ የዋና ኤታማዦር ሹም የተሰጠው ብርሃኑ ጁላ ለዜና ተቋሞች በሰጠው መግለጫ የመከላከያ ጦር በትግራይ ውስጥ ከሽራሮ እስከ ሽሬ ከተማ ያሉት ቦታዎች በሙሉ ተቆጣጥሮ ወደፊት እየገሰገሰ ይገኛል በማለት ተናግረዋል። ግለሰቡ በሰጠው መግለጫ በትግራይ ውስጥ በየቦታው የመከላከያ ሰራዊትን ከቦ የነበረው የወያኔ ጦር እየተመታና እየተደመሰሰ መሆኑን ከፍ ያለ ቁጥር ያለው የልዩ ኃይልና የሚሊሻ ወታደሮች እየተማረኩ መሆናቸውን አስታውቀዋል። በወያኔ እጅ የሚገኙ ከባድ መሳሪያዎች ሙሉ በሙሉ መውደማቸውንም ገልጸዋል። ከዚህ በተጨማሪ ከአገዛዙ ጋር ቅርበት ያላቸው የወሬ ምንጮች በዛሬው ቀን ወታደሩ አክሱምን ለመያዝ ጥንቃቄ የተሞላበት ጥቃት በማድረግ ላይ መሆኑንና እንዲሁም 20ኛው ክፍለ ጦር በዛላምበሳ በኩል ወደ አዲግራት በመዝለቅ ከወያኔ ልዩ ኃይል ጋር ጦርነት ገጥሟል የሚል ዜና አስተራይተዋል። በሌላ በኩል የወያኔው መሪ ደብረጽዮን ገብረ ሚካኤል በአሁኑ ወቅት የሚሻለው ጦርነት አቁሞ ወደ ውይይት መምጣት ነው የሚል መልእክት ማስተላለፉን ሮይተርስ ጋዜጣ ዘግቧል። የወያኔ መሪዎች መካከል አንዱ ጌታቸው ረዳ እሁድ ጥቅምት 29 ቀን ለድምጽ ወያኔ በሰጠው ቃለ ምልልስ በምዕራብ ትግራይ አንዳንድ አካባቢዎች ጦርነት እየተካሄደ መሆናቸውን ቢገልጽም የተለያዩ ቦታዎች አሁንም በወያኔ ቁጥጥር ስር መሆናቸውን ገልጾ በአገዛዙ ባለስልጣኖች የሚሰጠው መግለጫ ከባዶ ፕሮፓጋንዳ የሚያልፍ አይደለም ብለዋል። ጦርነቱ ከተጀመረ ጀምሮ ከ10 ጊዜ በላይ አገዛዙ በአውሮፕላኖች ደብድቦናል የሚለው ጌታቸው ረዳ አውሮፕላኖቹ ቦምብ የጣሉት ህፃናትን ጨምሮ ህዝብ ባለበት አካባቢ ነው እንጂ ወታደራዊ ተቋሞች ላይ አይደለም ብለዋል። እሁድ ድረስ ከመጡት አውሮፕላኖች መካከል አንደኛው በጸረ አየር መቃወሚያ ተመቶ ወድቋል ብለዋል። ይሁን እንጂ ያገዛዙ የመከላከያ ቃል አቀባይ ተዋጊ አውሮፕላን ተመቶ ያልወደቀ መሆኑና የአየር ጥቃቱ መቀጠሉን ገልጸዋል። ከዚህ በተጨማሪም በራያና አላማጣ አካባቢ ወያኔ ያስገባው ታንክና መድፍ በአየር ጥቃት ከጥቅም ውጭ ሆኗል ተብሏል። ከሁለቱም ወገኖች እየተሰጡ ያሉት ወታደራዊ መግለጫዎች ምን ያህል ትክክል ናቸው የሚለውን ማረጋገጥ ባይቻልም የተባበሩት መንግስታት ድርጅት ባወጣው መግለጫ በትግራይ ውስጥ ቢያንስ በ8 አካባቢዎች ጦርነት እየተካሄደ መሆናቸውን ዘግቧል። እሁድ ጥቅምት 29 ቀን አገዛዙ በአንዳንድ ቁልፍ ቦታዎች ሹምሽር ማድረጉ ተገልጿል። ከቦታቸው ከተነሱት መካከል ገዱ አንዳርጋቸውና የመከላከያ ዋና ኤታማዦር ሹ የሆነው አደም መሐመድ ሲሆኑ የተነሱበት ምክንያት ምን እንደሆነ በአገዛዙ በኩል የተሰጠ መግለጫ የለም። አደም መሐመድ ያዲሱ ለገሰ ምልምል ነው የሚሉ ክፍሎች የተነሳው ምናልባት ጦርነቱን ተቃውሞ ሳይሆን አይቀርም የሚል ምክንያት እየሰጡ ናቸው። ከጦርነቱ ጋር በተያያዘ በአገዛዙ በኩልም ሆነ በወያኔ አንዳንድ እርምጃዎች እየተወሰዱ ይገኛሉ። ወያኔ ተልእኮ ተቀበለው የሽብር ተግባር ለማድረግ ሲንቀሳቀሱ ተገኙ የተባሉ ግለሰቦች በቁጥጥር ስር መደረጋቸው የተገለጸ ሲሆን አንዳንድ ወያኔ ያንቀሳቀሳቸው የተባሉ ተቋሞች በቁጥጥር ስር መደረጋቸውም ተነግሯል። ከእንደዚህ መካከል በአዲስ አበባ ከተማ የሚገኘው የሱር ኮንስትራክሽን ጽፈት ቤት በፖሊስ የተከበበ ሲሆን በሶማሌና አካባቢ ጅጅጋና በድሬዳዋ በወያኔ ባለስልጣናት የተዘግተው ተገስተው በተመለመሉ አባሎች ሲነዱ የነበሩ በ100 የሚቀጠሩ ሲኖትራክ መኪናዎች በቁጥጥር ስር መዋላቸው ተገልጿል። በተለያዩ ቦታዎች የጦር መሳሪያዎችን መያዛቸውን የሽብር ተግባር ሲያካሄዱ የነበሩ በሚል ግለሰቦች መያዛቸው ያገዛዙ የዜና ማሰራጫዎች ዘግበዋል። ከዚህ በተጨማሪ የወያኔ ፕሮፓጋንዳ ያሰራጫሉ የሚል ክስ የቀረበባቸው 2 ጋዜጠኞች መታሰራቸው ታውቋል። አንደኛው በቃሉ አላምረው የተባለ የአውሎ ሚዲያ ዘጋጅ ሲሆን ሁለተኛው መድህኔ ቆበ ሚካኤል የተባለው አዲስ ስታንዳርድ የተባለ ጋዜጣ ምክትል አዘጋጅ ነው። የወያኔ ሰርጎ ገቦች ለመከላከል በሚል በአዲስ አበባ ከተማ የነዋሪዎች መታወቂያ ወረቀትና የመሸኛ አገልግሎት ላልተወሰነ ጊዜ መስጠት ማቆሙን አስተዳደሩ አስታውቋል። ባንሳሩ በትግራይ ባንኮች በወያኔ ቡድን የተዘረፉ መሆናቸውን ላልተወሰነ ጊዜ መዘጋታቸውን ብሔራዊ ባንክ ይፋ አድርጓል። አድማጮቻችን የለቱ ዜና እዚህ ላይ ተጠናቀቀ። ከቀሪው ዝግጅቶቻችን ጋር አብራችሁን ቆዩ።
ወይፈን ሲቦርቅ ድንበር ያፈርሳል። ከመምህሩ ደቀ መዝሙሩ እንዲሉ ኮሎኔሉ ከወያኔ የተንኮል ትምህርትን ጠንቅቆ ቀስሟል። ወያኔ የራሱን መርዝ መጋት ግድ ስለሆነበት ያውቀው የነበረ ሁሉ የጠፋበት ይመስላል። ለማንኛውም ግን ዘረኞቹ ሲዋርቁ መሃል የተደለው ንጹህ ህዝብ እያለቀ ነው። ዜና እንዳይሰራጭ ቢታፈንም ኮሎኔሉ የሚቀደው ሁሉ ሀቅ በነበር በምስል ፎቶግራፍ በታጀበ ነበር። የሚገኘው ዜና ግን የአማራው ሚሊሻ ለከፋ ጉዳት ተዳርጓል የሚል ነው። ሁሉም ዘረኞች የሚመኙት ነው። አባቴን ግደይ ገደለው፣ እናቴን ግን ቱሉ አረዳት፣ ከቱሉ ጋር ሆኜ ግደይ ልግደል ክርክርና ምርጫ መቼም ምን እንደሚጎድለው ግልጽ ነው። የወላጅን ገዳይ ሁሉ መበቀል ሲገባ አንዱ ካንዱ ይሻላል ምርጫ ድንቆርና ነው። በባድመ ጊዜ ወያኔ ተጫውቶብንና ከባድመ መልስ ወደ መለስ ብሎ አላግጦም በባድመ 100,000 ማግዶ የሚመለስም ጠፍቷል። ዛሬም በብዙ ሺዎች ሰለጠነ የተባለው የኮሎኔል ጦር አማራውን እያደነ ይፈጃል እንጂ እንኳን መቀሌ ድንበራቸው ማጠገብ አልታየም። አማራን ለማስጨረስ ማለቱ ተገቢ ነው። የሰሜን እዝም ቢሆን በብዛት አማራ በመሆኑ ቀድሞ እንዲጠቃ ተደርጓል። የትግራይ መኮንኖችን በኦሮሞ ጀነራሎች ቢተካም ራሱን ለመጠበቅ እንጂ ኢትዮጵያን ለማስቀደም አለመሆኑ መታወቅ ያለበት ነው። ተጀመረ የተባለው ጦርነት የኢትዮጵያ አይደለም፣ የአማራው ክልል ሚሊሻም የብቻው ግዳጅ አይደለም። የኢትዮጵያ ጉዳይ ከሆነ በቅድሚያ ሰለጠነ መጠቀ የተባለው የኮሎኔሉ ጦር ነበር መዝመት ያለበት እንጂ ሚሊሻን ማስጨረስን ባልመረጡ ነበር። በአውሮፕላን መታናቸው ቦታ ያዝን ደመሰስን ሲሉ ምነዋ ምስል ማቅረብ አቃታቸው። ያምናሙኝ ዘንድሮም ደገመኝ እየተባለብን ነው። ጥግ ይዞ ያጨረሱ መጠበቅ ብልህነት ነው። የፖለቲካ እስረኞች ባስቸኳይ ይፈቱልንና የመብት ጥያቄዎችን ማስቀደም ወግ ነው። ጸጥ ብሎ ለዘረኞች ቧልት መማገድ ታዲያ ምን ሊባል ነው? ለኢትዮጵያ ሕዝብ ባለፉት ዓመታት ሁሉ ማን ጠቀመ ማን ጎዳው? ባለፉት 2 ዓመታት በተለይ አማራውንና ኦርቶዶክስ ክርስቲያኑን ማን ጨረሰው? ትላንት አይደል እንዴ ጉራ ፈርዳና ወለጋ ብዙ መቶዎች ህፃናትና እርጉዝ ሴቶች ሳይቀር በኮሎኔሉ ወሮ በላዎች የተፈጁት? ከመቼው ተረሳ ግፉ ሁላ? አማራው ሆ ብሎ ዘምቶ ለኮሎኔሉ ሲማገድና ጭዳ ሲሆን ማየቱ በርግጥም ያቃጥላል። በህሊናቸው ላይ ተኝተው ለሚያንኮራፉትም ማን እነ ብርጋዴር ጀነራል አሳምነው ጽጌን ገደለ አስታውሱ እስቲ እንላቸዋለን። ማን ነው የቅማንት ኮሚቴ ቤኒሻንጉል ሸኔ ብሎ በየቦታው አማራውን የሚያስጨፈጭፍ? ያላወቁ አለቆ ቢባል ሰምተናል፣ አውቆ ግን ማለቅ አሳዛኝና አስገማች ነው። በዚህ ላይ የምሁሮች መደናቆርና ህዝብን አደናግሮ ለዘረኞች ሰለባ ማድረግ በጥብቅ ሊወገዝ የሚገባው ወንጀል ነው። የምኞትን ፈረስ ልጓም አይገታውም ነውና ኮሎኔሉ ወያኔን ደምሶ ኢትዮጵያን ሲታደግ የሚታያቸው ቀጀታሞች ብቅ ብቅ ብለዋል። ስዩም መስፍንና መለስ አሰብን ሊያስመልሱልን ነው ብለው ባያሌው እንደ ተጃጃሉት ማፈሪያዎች። አንዱማ ግድባችን ዳነልን እንኳን አሜሪካ ጆ ባይደንን ፕሬዝዳንት ብላ መረጠች ብሎ በቀዳዳ ጫማው ኮረኮንች ላይ ጮቤ ሲረግጥ ታዘብ ነው። የሞኝ ዘመዶች ሆነን አፍረናል። አሜሪካ ብሔራዊ ጥቅም ግብጽና አረቦችን የሚያስቀድም መሆኑን እስከዛሬ መገንዘብ አቅቷቸው ጉልቻ ቢቀያየር በዋሽንግተን የወያኔን ወዳጅ ሱዛና ራይስን አማራ ተቃዋሚ ሁሉ ኢዲየትስ ናቸው ያለችንን ውጭ ጉዳይ ሚኒስቴር ብሎ ሊሾም ያቆበቆበውን ባይደንን ሲደግፉም ሰምተናል። ከሞኝ ደጃፍ ምን ይቆረጣል ተብሏል። ግን እስከመቼ መጃጃል? ኮሎኔሉን ደግፋችሁ ወያኔን ውጉ፣ ወያኔን ይዛችሁ ኮሎኔሉን አገዛዝ አጥፉ ብለው መካሪዎች የሞኝ ሳሚዎች ናቸው። በኢትዮጵያ አንድም ጥይት ከእንግዲህ አይጮህም ሲሉ የነበሩ አረመኔዎች ቤተ መንግስታቸው መቀሌና አዲስ አበባ ሆነው ህዝብን ሲያጫርሱ በጠርዝም ደረጃ ተባባሪ መሆን ጥፋት ነው። የህዝብና የኢህአፓን ትግል ለማፈን ፋሽስቱ መንግስቱ ህዝብን ወደ ጦር ሜዳ የከተተው በዚህ ሲፋን የህዝብን ትግል ለማፈንና የአፓንን ጣላት ብሎ ለመጉዳት እንደነበር ታሪክ አዋቂ ነን ያሉ ባዕዳን ማጋለጥ የጀመሩት ነው። የኢትዮጵያ ታሪክ አዋቂ ነን ባዮች ግን ኢህአፓ ዚያድ ባሬን ደገፈ፣ ራሱ ቀይ ሽብርንም ቀሰቀሰ ማለቱን መርጠዋል። እነ ኮሎኔሉና ጓደኞቹ የአገር ታሪክ ሲያጨራምቱና ሲከልሱ ሊቋቋማቸውም ሲሞክሩ መስማት አልቻልን። ጦርነት ሁሌም ለገዢው ክፍል የሚጠቅም ነው። ህዝብ ቀውሱን በቁጥጥሩ አስገብቶ መብቱንና አገሩን ሊያስከብር እስካልጣረ ድረስ በደርግ ላይ ማበር በሚያስፈልግበት ወቅት ጠላት ካልናቸውም ጋር ግንባር ብንመሰርትም ኢትዮጵያን ሊያጠፉ ከተነሱት ወያኔዎችና ገንጣዮች ጋር ተፋለምን እንጂ አገር ማዳን በሚል ሽፍንፍን መጫወቻ አልሆነላቸውም። የታጠቀው አማራ የሚፈጀውን ወገኑን በመታደግ ፈንታ ለነፍሰ ገዳዮቹ አድሮ ራሱን ለእርድ ማቅረቡ ያስገምተዋል እንጂ ለአገሩ ተዋደቀ የሚለው ማንም አይገኝም። በጎዶሎ ቀን አገራችን ላይ የተወለዱ ባንዳ ምሁራን በስተቀር። ለመሆኑ ኮሎኔሉን ከመደገፍ በፊት ጦርነት የተባለው ለምን ዓላማ ለምን ግብ ነው ለሚለው ምርምርን መሰረት ያደረገ ከስሜታዊነት የራቀ ምላሽ ተሰጥቷል? ወያኔን ከሥረ መሠረቱ ለመንቀል አለመሆኑ ራሱ ግባችን ረጅም አይደለም ያለው ኮሎኔል የወያኔን ሕግና ሥርዓት በደማችን እንጠብቃለን ያለን ነግሮናል። በዚህም በዚያም ትንኮሳ አካሂደው ባዕዳን እንዲያስታርቋቸው ፈላጊ ናቸው። ኮሎኔሉ ደግሞ አማራ ላይ ፍጅት ማካሄዱን ያስረሳል፣ የታጠቀ አማራን ያሳሳል። ከዚህ ውጭ ግብ የላቸውም። ቢኖራቸውማ ኖሮ ልዩ ኃይል ኮማንዶ ብለው የሚመጻደቁበትን ጦር አሰልፈው እስር ቤቶችን ይዘው እስረኛ አስለቅቀው እነ ስፋት ነጋንና አዜብ ጎላን አይነት ወንጀለኞችን አስረው ሊገኙ ሲጥሩ ባየናቸው ነበር። ግን አልሆነም፣ አይሆንምም። እንደ ባድሜ ግን ኢትዮጵያዊው ይማገዳል፣ ወያኔም ሱዳንም የወሰዱትን መሬት አያስመልሱም። በገፍ መሞትና ቀባሪም ማጣት ነው ትርፉ። ይህን ለመናገር ደግሞ ነቢይነት አያሻውም። ቀደም አይተነዋል፣ አውቀነዋል። ከራሳችንም ከዓለምም ታሪክ መማር ካቃተን ግን ዐይናችንን ከፍተን የሚሻለው ቃል ተጃጅለን ሕይወትም ሀገርም የምናጣ ይሆናል። ወያኔ ሆነ ኮሎኔሉን አገዛዝ በመደገፍ ኢትዮጵያን እናጣለን እንጂ አናድንም። ይህ ይታወቅ። ሁሉንም የሕዝብ ጠላቶች እንዋጋቸው። ለዘረኞች ተንኮልና ሐሰት ሰለባ አንሁን። ትግላችን አገር አድን እንጂ አምባገነኖችን ከቀውስ ለማዳን አይደለም።
Hold on, 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 h ጌታው ሲሮጥ ማለልኝ ተስፋ ሁኔታው ሲያመች ትግሉ ሲያበዛ አሽቀነጠረው እንዳላቂቃ ተወረወረ እንዳሮጌ ዕቃ 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 ከመላ ሁሉ ንትብ እያለ ከአገሩን ታሪክ እያጋለለ ቻር በዋራይ ስንቶ ዳማለ ያመጣል መንገድ ይወዳል መንገድ አንድ ቢሰና አንድ ቢወደድ አባታ ሶቃሽ ልጅ አይወለድ አገር አዋራሽ ልጅ አይወለድ ታሪክ አብላቢ ልጅ አይወለድ
ውሎ አድሮ ሀቅ መውጣቱ አይቀሬ ነው። እንደ ኢትዮጵያ ያሉ በኢኮኖሚ ያላደጉ ሀገራት በባህል የበለጸጉ መሆናቸው ይታወቃል። ብልጽግናቸው የማይታወቅላቸው በኢኮኖሚ ላይ ያተኮሩ የፖለቲካ ድርጅቶች ፍላጎት ጎልቶ ስለሚታይ ነው። ምንም እንኳን በኢኮኖሚ ያላደጉ ሀገራት ባህላቸውን ለሌላ ላይ ለመጫን የሚቻላቸው ያለመሆኑ ቢታወቅም ለፖለቲካ መወጣጫ ሲባል ባህልን ምክንያት አድርጎ ማቅረብ የተገንጣይ ቡድኖች ሁሉ የተለመደ ድርጊት ሲሆን ተስተውሏል። ባህልን አንድ ቦታ የሚቆም አድርገው የሚመለከቱ ጠባብ ዘረኞች ባህል ማደጉን መለወጡን አይቀበሉም። ኢትዮጵያ ኤርትራን ኮሎኒ የማድረግ አቅም የላትም ሲል ኢሃፓ በወቅቱ ለሻቢያ ሲመክር የቆየው ለዚህ ሆነው ይህን መሰሉን አስተት ሲያራግቡ የነበሩ እነ ኦነግን ኢትዮጵያን ጥገኛ ቀኝ ገዢ አድርገው ሲከሱ ኢትዮጵያ ለበርካታ ዘመን ጥገኝነትን ተቃውማ ስትፋለም የኖረች ሀገር መሆኗን እንኳን አይናቸውን ይጋረዱበት የዘር ጨርቅ ሊያሳያቸው አልቻለም። ሻቢያ መገንጠሉ በውጭ ጠላቶች ረዳትነት ቢሳካለትም የኮሎኒው ጥያቄ አሳፋሪ እንደነበር በማመን ኢሳያስ ራሱ ቅኝ ገዢ ነው ሲለው በነበረው አማራ ፊት ቀርቦ ስህተቱን በማመን ይቅርታ ጠይቋል። በወቅቱ ከኢሃፓ ጋር ግጭት ውስጥ ያስገባው ይኸው ጉዳይ ነበር። በተለይ ኢሃፓን ይቅርታ አለማለቱ ስህተቱን የመደባበቅ እንጂ አምኖ የመቀበል ልምዱ የሌለን መሆኑን ያሳያል። የኢሃፓን ኢትዮጵያዊ ትግል አባይ ኢትዮጵያ በሚል ቅጽል ሊያጣጥል የሞከረው ሻቢያ ቃሉን ለወለደው ልጁ ለወያኔም አስተላልፎለት እንደቆየ አለ የሚባል አይደለም። የዛሬ የሚታየው የኤርትራ መጻኢ ዕድል በኢትዮጵያ እጅ ውስጥ የመሆኑ ጉዳይ ሻቢያ በኢሃፓ ሲነገረው አልሰማ ያለው ነገር ነበር። ውሎ አድሮ ግን ብዙ ህይወት ቢያስከፍልም ሀቁ መጋለጥ ችሏል። ለኤርትራ ህዝብ የፈለጉትን ቢለጥፉለት ከኢትዮጵያዊነቱ ፈቀቅ የሚያደርገው ታሪካዊም ሆነ ባህላዊ ልዩነት የለውም። ለግንጠላ ብለው የተለያየ ታሪክ እየተበረከኩ ሲያጋጩ ቢኖሩም ህዝብ አንድም ጊዜ በመንፈሱ ተለያይቶ አያውቅም። ማን ነው ማንን የሚረሳ? ገነትን አብርሃት፣ ስብለጽን ውቢት ወይስ ኢሳያስን ደረጀ፣ ዘካርያስን ዳኛቸው፣ አስባሃን ገመቹ ወዘተ? የማይሆን ነገር ነበር ድሮም አብረው ያደጉ ኢትዮጵያውያንን መለያየት አይቻልም። ኢትዮጵያውያን ዘረኝነትን ቢጸየፉ ዘረኛን በሙሉ ቢጠራጠሩ እውነት አላቸው። ጠባቦች እንደ ጋሪ ፈረስ የሚታያቸውን ውሱን ርቀት ድረስ ብቻ ነው። ኢሳያስ ድል ማድረግ እንኳን ቢችል ከኢትዮጵያውያን ጋር ተጋጭቶ የትም መድረስ እንደማይችል የገባው ከ27 ዓመታት ወዲህ ነው። ብዙ ህይወት እንዲጠፋ ምክንያት ከሆነ በኋላ ሆነ ግን ጥላቻን በማስፋፋት ህዝብን በማፈናቀል በዘር ማጥፋት ጭፍጨፋ ላይ በመሰማራት በተለይ አማራውን በማጥላላት ዘመቻ ላይ ተሰማርቶ ከቆየ በኋላ ብዙ ህይወት ካጠፋ በኋላ ተሳስተናል፣ የመገንጠል ጥያቄው ትክክል አልነበረም ብሏል። ዘረኞች የነገሩን ሁኔታ ቀርበው አይተው እስከሚጸጸቱ ብዙ ጥፋት ማድረስ ይችላሉና ጅማሮቻቸውን በሙሉ በጥርጣሬ ማየቱ ተገቢ ነው። ለምሳሌ ሰሞኑን የአዲስ አበባ ኗሪነት መታወቂያ ላይ ዜግነት አልባ የሆነና የደም አይነትን የሚገልጽ እንዲሆን የተደረገው ለምንድን ነው? ሹሙ በተመሳሳይ ወቅት ህፃናትን በቤተ መንግስት ተሰብስቦ ስለ ኢትዮጵያ ሲሰብክ እንዴት ኢትዮጵያዊነት ዜግነት ከአዲስ አበባ ነዋሪዎች ዘንድ ሹሙ በሚያዛቸው ሰዎች እጅ መነጠቅ ቻለ? ለምንስ ሰላማ ብሎ መጠየቅ ይቻላል? አሁንም አንዳንዶች ከኢትዮጵያዊነት አዳራሽ ተጠግተው የዘር ድንኳናቸውን ይተከሏሉ። ኦነግና መሰሎቹ የታክቲክም ይሁን የእውነተኛ ሐሳብ ለውጥ ማድረጋቸውን ለማወቅ እንዳይቻል ኮረኔሉ የሽግግር ውይይት እንዳይደረግ ተከላክሏል። ያልፈለገበት ምክንያት አንድምታው የማይገባ ነው። የኦሮሞ ዘረኞች ጥያቄያቸውን በአግባቡ ለውይይት እንዳያቀርቡ ለምን ይሆናል? አማራን በትምክተኝነት መክሰሳቸውን አማርኛ የጠላት ቋንቋ ነው ማለታቸውን ቢተውም እንኳን በመተኩ የሚኒሊክ ሳፋሪ የሚል መለስ ዜናዊ የሸዋ አማራ ነው ጠላት ያለውን አይነት ክስ በድግምግሞሽ ማቀባቸውን አላቋረጡም። አቋማቸውን ለማወቅ እውነቱን ለመረዳት እንዳይቻል ለምን አዲሱ ሹም እንዲህ አይነት ያልተጠራ አስተሳሰብ ተደብቆ እንዲቋጥ እድል መስጠት አስፈለገው? ሲጀመር ለምን ድብብቆሹ አስፈለገ? ኢትዮጵያ የሚወዷት እንጂ የሚጠሏት ሀገር አይደለችም። የሚጨነቁላት እንጂ የሚጨነቁባት ሀገር አትሆንም። በፍቅር የሚሰውላት እንጂ በወሬ የሚሸነግሏት ተደብቀው የሚገሏት ልትሆን አይገባም። ኢትዮጵያ በፍቅርና በአንድነት ልጆቿን አቅፋ የኖረች ሀገር በመሆኗ ዛሬ በሁሉም ቅኝ ተገዢ ሀገራት ውስጥ ለመታወቂያ ያህል እንኳን እንዳይገኝ ተደርጎ የጠፋው የህዝብ ባይል ሳይሸራረፍ በብዛትና በጥራት ተጠብቆ እንዲቆይ የሆነው በኢትዮጵያ ነው። በራሱ በህዝቡ ፍላጎት መቀላቀሎች መዋሃዶች በመደረጋቸው ብሔራዊ የሆኑ ባህሎችን ማዳበር ተችሏል። በመሆኑም ነው ኢትዮጵያ እንደ ነብር ዝንጉርጉር የሚል ተምሳሌት የተሰጣት። ባህል በኢትዮጵያ ውስጥ በተጽዕኖ የተፈጠረ አይደለም። ያ ቢሆን ኖሮ ቁጥራቸው አናሳ የሆኑ ብሔረሰቦች ቋንቋቸው ጭምር በጠፋ ነበር። ተጽዕኖ ደርሶብናል የሚሉ የመገንጠል ፍላጎታቸው ለማክሳካት የሚያቀርቡት ምክንያት እውነት ቢሆን ኖሮ ዛሬ በኢትዮጵያ የባህል ክፍሎች ውስጥ ተደብቀው ቆይተዋል የተባሉ ነገሮችን አንድ ሁለት ብለው ባሳዩን ነበር። ምንም አዲስ የሚባል ነገር የሚታይ የለም። ሁሉም ነገር በአብዛኛው በኢትዮጵያዊነት ስሜት በየአካባቢው ሲተገበሩ የኖሩ ናቸው። የአሰራር ተመሳሳይነታቸው የሚነሳው ከተግባራዊ እንቅስቃሴያቸው እንጂ ከደረሰባቸው ተጽዕኖ አይደለም። የገበሬ ባህል የገበሬ ነው። በቋንቋ አይገደብም፣ በአካባቢም አይገታም። ስለ በሬው ያጉራጉራል፣ ስለ ፈረሱ አህያው ይዘምራል፣ ስለ እርሻ መሳሪያዎቹ ይዘይራል። ሁኔታውን ሊቀይር የሚችለው የኢኮኖሚ እድገቱ ብቻ ነው። ስለ አህያ ስለ ግመል ማሰቡን ትቶ ዘመናዊ ትራንስፖርት መጠቀም ሲችል፣ ስለ እንስራ ማሰብን ሊያስረሳ የሚያስችል የቧንቧ ውሃ ተጠቃሚ ሲሆን ያን ጊዜ የባህል ለውጥ ተደረገ ማለት ይቻላል። ባህልም ጠፋ ተቀየረ ብሎ ማለት ይቻላል። ሁሉም በተነሳሳይ የኑሮ ደረጃ ላይ እያሉ ግን አንዱ ሌላውን ሊያጠፋው አይቻለውም። ሐሰትን ተመርኩዘው የሚንቀሳቀሱ ድርጅቶች ሁሉንም ነገር ለጥፋት ይጠቀሙበታል። መሳሪያቸው ስሜትን መቆስቆስ፣ በስሜት እንዲደገፉ መገፋፋት፣ ደጋፊን ማጫጫ ስለሚሆን ሀቁ ለጊዜው ይደበቃል። ለብዙ ነገር የተረጋጋ ስሜትን ፈጥሮ መወሰን አይቻልም። ባህል ከታች ወደ ላይ እንጂ ከላይ ወደ ታች የሚወርድ አለመሆኑን ይካድና በአዋጅ የሚፈጸም ተደርጎ ይታሰባል። ነገሮች ስለሚዘበራረቁ ወያኔ ኢህአዲግን ሲቃወም የነበረው ተቃዋሚ ነኝ ባል አውቆትም ይሁን ሳያውቀው ለማስቀጠል በሚደረገው ድራማ ውስጥ ሲሳተፍና ሲያጨበጭብ ይስተዋላል። ከፋፋይ ህገ መንግስትን አክብሮ ለውጥን ፈልጎ እንዴት ይሆናል? የሹመኞች ጮሌነት ዛሬ የጀመረ ባይሆንም አዲሱን ሹም መስቀለኛ ሁኔታ ላይ የሚጥሉት ብዙ ነገሮች አሉ። አብይ እንደ አብይ አይደለም ህዝብን እየቀረበ ያለው፣ እንደ ወያኔ ኢህአዴግ ነው። ወያኔ ደግሞ በምንም መለኪያ አሸጋጋሪ ሊሆን አይችልም። ህዝብ ለስር ነቀል ህዝባዊ ለውጥ እንጂ ጉልቻን ለመለዋወጥ ተባራ ድስትን ለመገንጠል አልታገለም። አዲሱ ሹም የጠራ አቋም ይዞ ከመንቀሳቀስ ይልቅ ማዋጋትን የመረጠበት ጉዳይ በውል ሊታወቅ ይገባል። ግን የኢትዮጵያ ህዝብ ነው
በብር የሚታገል ለብር የሚታገል አድርባይ ልክስክስ ያን ያን ትውልድ አውግዝ ዝም ብሎ ይቀመጥ በጭራሽ አይተብስ ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት ብቃት አይኖረውም ያፋል ለመውቀስ ትውልዱን ለማውገዝ ባላዩ አደባባይ ባልዋለበት ሜዳ ትውልዱን ያኝካል ይጨብጦ እንዳገዳ የነበረው ያለ ያልነበረው እንታጣል የዛን ትውልድ ታሪክ ይፍቃል ይልጻ በህዝብ ልጆች ደም እጅግሩን ዘፍዝፎ ያፋን ወቅሳል የሰፋው ጫማ የወያኔ ቀፎ አይ ዘመን አይ ጊዜ ሁሉን ኩላዋይ ወይ ስደት አጅሬ ስንቱ ሀገር አፍራሽ ነፍሰ በላ አውሬ በአሜሪካን ዶላር ጀግንነት ሸምቶ እንደርቡ ያወራል ሶፋው ላይ ተኝቶ እኮ አርበኝነት ገሶ በያዘው ደረሰኝ ያን ትውልድ አውግዛል ነፃነት ላይ አገኝ የነበሩት ያውሩ ያሉት ይመስክሩ ያመጡን ችቦ ለኩፋባ ያልነበረ አውራ ትውልዱን አርክስ ይህ የኢሰፖ ጫማ የወያኔው ልጆች ያልነበረ አውራ ፍጹም አይናገር በደም የወረዛ የዳብሎሶም ገና ከጅምሩ በፍራቱ ታጥቦ ካመጹ ርቆ ምላሱን ሸብቦ ጭቆናን ለማውገዝ ያላነሳ ሰበዝ ብቃት አይኖርም ያፋል ለመውቀስ ትውልዱን ለማውገዝ ያልነበር አውራ በጭራሽ አይተንፍስ
ካልታገሉበት አይሳካም አንድነታችን በየብቻና
ብንተባበር እስከምን ባንተባበርስ? በርካታ ኢትዮጵያውያን መተባበርን ጫና ፈጥተው ይተቻሉ። ሐሳቡ የተቀደሰ ነው። ያለ ህብረት ምን በጎ ነገር አለ? ያለ ህብረት ብልጽግና፣ ያለ ህብረት ድል የለም። ወያኔ በጫካ ህይወቱ ከሻቢያ ጋር ተባብሯል። መተባበሩ ከፋት ያለው ምን አይነት ትብብር የሚለው ግን ወሳኝ ነው። ወያኔና ሻቢያ ሲተባበሩ ያተኮሩት በመንግስት ግልበጣ ላይ ነው። መንግስትን ገልብጦ ሌላ የራሳቸው መንግስት ማቆም። የሀገርን ችግር ለመፍታት የሚለው የዘለቀታ ህልም አልነበራቸው። ለህዝብ የሚለው ሰበብ ለእርዳታ ማግኛ ሲያደርጉት አክትሟል። እርዳታው ቢገኝም ትግሉ የሌላ ሆኗል። ሻቢያና ወያኔ ባረው ሀገሮችና ባውሮፓውያን እርዳታ የሚፈልጉት ደረጃ ላይ መድረስ ቢችሉም የሚፈልጉትን ለማድረግ ግን አልበቁም። ትግሉ በእርዳታ ገንዘብ ተሸጧል። የሌላም ትግል ነው የታገሉት። በመሰረቱ የጠራራ አይን ሳይዙ መጓዝ የሚያመጣው ችግር ይህ ነው። ምክንያታቸው ህዝብ ቢሆንም የተረዱበት ቃል ለመፈጸም ሀገርን ለውጭ ኃይል አሳልፎ መስጠትን ህዝብን መክዳት አስከትሏል። እርስ በርስ ማጋጨትን ዓላማ አድርገው መያዛቸው ግባቸውን ለመፈጸም ነው። ያም ሆኖ ግን በትብብራቸው አልዘለቁም፣ በፍቅራቸው አልጸኑም። ለስልጣን ለሀብት ክፍያ እርስ በርሳቸው ተራክቷል። የጉዳዩ ባለቤቶችም ይበልጥ የሚያገለግሏቸውን ለመምረጥ እድል አግኝተዋል። አንዱ ሸልመው ሌላውን በማቀብ ቀጥተዋል። ተወደድኩኝ ብለሽ አትበይ ጠንበር ገተር እኛን አንድ ሰሞን እንዲያርጎን ነበር አባብሏቸዋል። ሻቢያ በመጠጣቱ ወያኔዎች ተኩራርተዋል።
የሰው ቃመውናቸው ዘንግተው በራሳችን እንወስን ብለው ተወራጨዋል። እናም ሁለት ባላ ተከል አንዱ ቢሰበር ባንዱ ተንጠልጠል በሚል ቻይናን ሁለተኛ ወዳጅ ለማድረግ ውስጥ ውስጡን አሲረዋል። ቻይናና አሜሪካን በፈረቃ ለመጠቀም ከጀሏቸው። ዶሮ ገመዷን ረዥም ሲያደርጉላት የለቀቋት ይመስላታል እንደሚባለው ማለት ነው። ያን ጊዜ ጉድ ፈላ። ፊትም የታሰሩበት ሰንሰለት መክፈቻውም መበጠሻውም ማሰሪያውም በእነሱ እጅ ስላልሆነ በረቀት እንዲበጠስ ሆነ። ማጣቻው አጠረ። የትም ማምለጥ አልተቻለም። ቀጣዩን ለማሰር በሚበቃ አይነትም ለክተው ገመዱን ቆራረጡት። መንዛዛትን አሳጠሩት። ማንም ያጎረመረም አይችልም። ያለ ስምምነት ያለ ውለታ የተፈጸመ አይደለምማ። ጥንቱን ነበር እንጂ መጥኖ መደቆስ አሁን ምን ያደርጋል? ድስት ጥዶ ማልቀስ የሚባልለት ጉዳይ ሆነ። ስለዚህም ወያኔ ራሱን ገደብ የሌለው ባርነት ውስጥ በድጋሚ አስገባ። ለስልጣን ላበቁት ባዳን ሁሉ በውለታው መሰረት ለመፈጸም ተገደደ። ስለዚህም የህዝብን መሬት እየነጠቀ ለነሱ አከፋፈለ፣ ለራሱም ሞነጨፈ። አዲዮስ። የህዝብ ትግል ማጭበርበሪያ ሆኖ ቀረ። ሱዳንም ለውለቷ ሰፊ መሬት ተቸራት። ማሹ ጠቅላይ ሚኒስቴር መለስ ዘናዊ ተከታዩን ሁሉ ማኑ አስነክቶ ጥላቻን፣ ውርደትን፣ ተጠያቂነትን ሁሉን አውርሶ ነጎደ። ሸንኮራ ገዳ ቢሰጡኝ አጤ መምጠጤን ጥዬ ምን ነው መላጤ ሲል ስንኝ ቋጠረለት። በአዳም በጅልነቱ ሳቁ፣ ተዘባበቱ፣ በተሰጣቸውም ተደሰቱ። የሁሉ ነገር ሲደረግ ተነሳንለት ያሉት የህዝብ ዓላማ ውሸት እንደነበረ ተጋለጠ። ቆምንለት ያሉት ህዝብ መሬቱን ለመንጠቅ፣ ለድብደባ፣ ለእስር፣ ለእንግልት፣ ለአሰቃቂ ሞት ዳረጉት። ወያኔ ራሱን በቪላ ዘመዶቹን በኮንዶሚኒየም ልጆቹን በስኮላርሺፕ አንበሸበሸ። ለድሃው የትግራይ ህዝብ ግን ቅንጥብጣቢ ጣለለት። የነሆለለውም በሌላ ነገር እንዲኩራራ በባዶ ልቡ እንድታብጥ ተቀሰቀሰ። ከወርቁ ዘር በመወለዴ እኮራለሁ ሲል መለስ ዜናዊ በአደባባይ ተናገረ። ልክ ዶችላንድ ኡበር አለስ ብሎ እንዳለው ሂትለር መደለያ መሆኑ ነው። የትግራይ ህዝብን ማጭበርበሪያ መሆኑ ነው። ግራም ነፈሰ ቀኝ ሰዎቹ ቃል የተገባላቸውን መሬት ወስዷል። የቀረበት ህዝብ ነው። የተንገላታውም ሁሉንም ያጣው ህዝብ ነው። ወያኔ ወገኑ መስሎት እየደገፈ ያስገባው ህዝብ ነው እየተረገጠ ያለው። በህብረት እንዳይኖርም ከጎረቤቱ ከኖረው ቀዬ የተባረረው ህዝብ ነው የጨለመበት። በምትኩ የገዢው ዘመዶች ናቸው በቦታው የሰፈሩበት። ከጋምቤላ፣ ከጎንደር፣ ከወሎ፣ ከሸዋ፣ ከአዲስ አበባ፣ ከሁሉም ስፍራ ነዋሪው ህዝብ ጊዜ በሰጣቸው ጎጠኞች ተወርሷል። ቦታው በውጭ ባዕዳንም በገዢው መደብ ዘሮችም ይፈለጋላ። እናም መላሹ ማን ነው? የትግራይ ህዝብ ደልቶልኛል ብሎ ይቀበላል ወይስ ከወገኖቹ ጋር አብሮ ይቆማል? ወያኔ የሚያሳስት አይደለም። ዘረኛ፣ ወንጀለኛ፣ ሀገር ገዳይ ነው። ማንነቱን ለማወቅ ጊዜው እስኪደርስ መጠበቅ ከቶንም አያስፈልግም። የሳውዲ ሀብታሞች፣ አረቦች፣ ህንዶች ሁሉም በነጻ መሬት ታድሏቸዋል። አሊያም ከዶላር ባነሰ ካሬ ሜትሩን ተቸርችቦላቸዋል። ምን ቸገረው ባንዳ? አልደማበት፣ አልቆሰለበት። ባዕዳን መሬቱን አረሱ፣ ምርቱንም ሰብስበው ወደ ሀገራቸው አሳፈሩ። ማን ተዉ ይበላቸው? ቀድሞውኑ አቃብ የከፈሉት። ህንድም አረብም ድርሻቸውን ተቀራመቱ። መስኪን የኢትዮጵያ ህዝብ ከወራሪዎች ጋር ያደረገው ተጋድሎ በባንዳ ልጆች ተነጠቀ። ወራሪዎች አንጀታቸው ራሰ። የሀገሩ ዜጋ ቤቱን መሬቱን ተቀማ። ቦታ ልቀቅ ተባለ። አዱኛ ብላሽ። አዳዲስ ሀብታሞች መጥተዋል ከሜዳ። ሲበሉ የሚሮጡ ሲጠጡ የሚራገጡ መጥተዋል። የኢትዮጵያ ህዝብ መጠኑ ይብዛ ይነስ እንጂ በኖረባቸው ዘመናት በሙሉ ከመከራ ተላቆ አያውቅም። እናም ዘወትር ራሱን ይጠይቃል። መሬት ይዤ ውስጡ አረንጓዴ ለምን ይሆን የራበው ሆዴ እንዳለው ቴዲ አፍሮ ትክክል ነው። ድርቅና ጠኔን የኢትዮጵያ መለያ ለማድረግ ሲጥሩ የኖሩት ባዕዳን ለአድራጎታቸው ምክንያት ቢኖራቸውም በራሳቸው ሞክረውት ያልተሳካ በመሆኑ ዳግመኛ በዚያ መንገድ ሊሄዱበት አልፈለጉም። ይልቁንስ ሊያይተውና ገነጣጥለው ማዳከምና በዓለም አደባባይ ራሷን የማትችል ተጠሪዋ ሀገር አድርጎ ማስቀመጥ የሚቻለው በራሷ ሆድ አደር ዜጎች አማካኝነት መሆኑን በማመን ለማስፈጸም መንደፋደፉን መርጠዋል። ለዚህም ተግባር ያስተማሯቸው የጎሳ ድርጅቶች አሉ። ከነዚህ መሃል ቀንደኛው ደጋፊያቸው ወያኔ ነው። ስለ ወያኔ ማንነት ከ91 ዓመተ ምህረት ጀምሮ ሲነገር የቆየ በመሆኑ መደጋገም አያስፈልገው ይሆናል። ነገር ግን በፍራትና በጥቅም ታይዞ በግንባር ተሰልፎ እኔን ግደሉኝ እያለ የሚሞግተው ያዋ ዘጋ ነጻ ለማውጣት መደጋገም አስፈላጊ ይሆናል። ምንም አይነት ፍላጎት ቢኖራቸው ተለጣፊ ገዢዎች በአፍሪካ ውስጥ ህዝብን ማስደሰት አይቻላቸውም። ምክንያቱም የተሰማሩበት ተግባር ይህን እንዲያደርጉ አይፈቅድምና። ሟቹ መለስ ዜናዊ አፉ ዳጥ ዳጥ ሲለው የሰው በልቶ አልተኙም ተኝቶ የተባለውን ረስቶት ይሆናል። ለሚዘነጋ ደግሞ ማረሚያ አለ፣ ለቅጥቀትም ቅጣት። አሁንም በዚያው መንገድ እንጓዝ ለሚሉ ግን አዋጣምና በጊዜው ታረሙ ማለቱ ተገቢ ነው። በራስ መንቀሳቀሻው መንገድ የተሳተ ይመስላልና ያለ ህልማቸው የሚያልሙ ያለ መንገዳቸው የሚነብዱ እንዳሉ ተስተውሏልና ለድል የጓጉ የወያኔ ግፍ ያንገፈገፋቸው ህብረትን ከልብ ቢሹ ተገቢ ነው። ግን አብሮ መታየት ያለበት ብንተባበር እስከምን ባንተባበርስ የሚለው ነው። ግን ለኢትዮጵያ ህዝብ
አማኝና ተላላይ የሆኑ ሰዎች ወያኔ የተቋቋመው ኢትዮጵያን ለማጥፋትና በተለይም አማራውን ለመፍጀትም መሆኑን ይዘነጉና ከባብን ቆላል እርግብ በመጠበቅ ከወያኔ ውሳኔና ርምጃዎች ቀናና ደግውጤትን በመጠበቅ ይወናበዳሉ። ወያኔ ተመሰረተው በናቅፋ ደደቢት ኢትዮጵያን ለመከፋፈልና ለመበታተን በመሆኑም በቅድሚያ የብሔረሰብን ጥያቄና ለጥቆም የመሪትን ጥያቄ ጥፋትን በሚያስከትል መንገድ ለማስተናገድ ወስኖ ተነስቷል። የሀገር ጥያቄ የመርት ጥያቄም ነውና የመብትም የዲሞክራሲም ጥያቄ ነውና ወያኔ በዚህ መስክ ፈንጂውን ቀብሮ ካፈነዳና በማፈንዳትም ላይ ካለ አመታት አልፈዋል። ገና ሲመሰረት የወያኔ መስራቾች አንዳንዶቹ ዛሬ የወያኔ ተጻራሪ ነን ቢሉም ወያኔያዊ አቋማቸውን አልቀየሩም። የትግራይ መሬትን አስፍተው ወልቃይት ጠገዴና ሌሎች የጎንደር ወሎ ክፍሎችን ትግራይ ብለው ለመሬት ቀምተው ከሱዳን ተዋስነው መጭ ሊሉ ተነሱ። ለሱዳንም የጎንደርን መሬት ሰጥተው የሱዳንን ተስፋፊነት ደግፈው የሱዳንንም ድጋፍ ሊያገኙ ቻሉ። ወያኔ አገዛዙን ለማደራደር ህዝብን መከፋፈል ነበረበትና ክልል የሚለውን አወቃቀርና ከፍፍል አንጥቶ የዘረኛ ከፋፋይ መርዙን ረጨ። አንቀጽ 39 ብሎም ለመጨረሻ ከፍፍልና ትግራይ ትግሪኝ እቅዱ መሳካት ድልዳል አመቻቸ። በርካታ ሰዎች ይህን የወያኔ እርምጃ ለህዝብ የሚጠቅም መስሏቸው ባረቁ። ወያኔ አንቀጽ 39ን ለገሰን ሲል ለንጮለታ የረፈፈውንና ወያኔ ከወደቀ አማራ ወደ ስልጣን መጥቶ ይህን መብት ይሰርዝብናል ያለውን ያስታውሳል። አሳዛኝ ሞኝነት መሆኑ ሳይውል ሳያድር ተጋልጧል። ለንጮ በአሶሳ ያካሄደውን የአማራ ፍጅት በበደኑም ቢደግሞም ወያኔ ኦነግ መብት ያለውን ከልክሎ አሳዶታል። አንቀጽ 39 የወጣው ለይስሙላና ለወያኔ ብቻ መሆኑን ያልተረዱ ተጎዱ፣ ኪሳራንም ተከናነቡ። የህዝብን የራስ አስተዳደር መብትንም አከብራለሁ በሚል በዘፈቀደ በብሔረሰብ ደረጃ ክልል ብሎ ሲከፋፍል የደገፉትም ወያኔ ለማንም የአስተዳደርን መብት እንደማይሰጥ ጥቂት ተለጣፊዎችን ብቻ እንደሚጋልብ የክልል አስተዳደር የሚባለውንም በእጁ እንደሚያስገባ ግልጽ ሆነ። ወያኔ ወንበዴና ዘራፊነቱን ወደ አቋምና ፖለቲካው መስክ ይስፋፋል። ያባ መድበለ ፓርቲ ያለው ቃሉን ቀምቶ መፈክሩን ሰርቆ ነው መርሁን የተቀበልኩ ዴሞክራሲያዊ ነኝ ብሎ የአንድ ፓርቲ ስርዓት ያቆም ተነሳ። ዛሬ በኢትዮጵያ መድበለ ፓርቲ ስርዓት አለ ብሎ የሚከራከር ከንቅልፉ ንቃ መባል የሚገባው ነው። የፌደራል ስርዓት የተባለውንም ይዘት አሳጥቶ ክልል መሰረቱ በሚል በጎሳ ደረጃ የተዋቀረ ክልል መሰረተ። ፌደራል የተባለው ሰፍኖ የነበረውን ማዕከላዊነት ለውጦ የፌደራል አስተዳደር ለመመስረት እንጂ ህዝብን በጎጥ ለመከፋፈልና ለማናገስ አለመሆኑ ግልጽ ነበር። የወያኔ የጎሳ ብሔረሰብ ፌደራል አወቃቀር ለኢትዮጵያ በሁሉም መስክ ጠንቅ መሆኑን ለመረዳት ለእነ ሌንጮ እስከዛሬ ከበደ እንጂ ለህዝብ ግልጽ ከሆነ አመታት አልፈዋል። ለዴሞክራሲና ለእድገት የሚሆን አወቃቀር በቅድሚያ በህዝበ ውሳኔ የሚቆም እንጂ አንድ ያውም ውሁድ ፓርቲ በዘፈቀደ እንዳመቸው የሚያቆመው አይደለም። ወያኔ ለክልል አንድ ቀዳሚነትንም መሬትንም ከመስጠት አልፎ የህዝብን መብት ሊያስከብርና ራስ አስተዳደርን አጎልብቶ ኢትዮጵያን ሊያጠናክር አልነበረም። አወቃቀር አንድነትን የሚያጠናክር እንጂ የሚከፋፍል መሆን አይችልም። የወያኔ ክልል መዋቅር ግን ለህዝብ ሳይበጅ ለጥቂቶች ጠቅሞ ህዝብን በመሬት ደረጃም ከፋፍሎ ሲያናክስ ቆይቷል። የጎንደር ወሎ መሬት በኢልባቦርም እንዲሁ ምስራቅ ኢትዮጵያ በገሬና ቦረና መሃል ወዘተ የማያባራ የመሬት መቀማማትና ንትርክን አስከትሎ እነሆ በአሁኑ ጊዜ በልዩ ኃይል እየተመታ ያለው ህዝብ ምስክር ሆኗል። አወቃቀር ለህዝብ ኢኮኖሚያዊ ትስስርና እድገት መጥቀም ሲገባው ወያኔ የዘረጋው ግን ክልልን በክልል የሚያናክስ ፌዴራል የተባለውን ማዕከላዊ መዋቅር የሚያፈዝና ከጥቅም ውጭ የሚያደርግ ሆኗል። ወያኔ ከአረቦችና ቻይናዎች አብሮ ኢኮኖሚውን በብቸኛ ቁጥጥር በእጁ አስገብቶ በንግድና ኢኮኖሚው መስክ ትብብር እንደ አገር ጠፍቶ ክፍፍልና ጠባብ ፉክክር ሰፍኖ ይገኛል። የአገር ባለሀብቶችም ተረግጠው ለመሆኑ ማን ትግራይ ያልሆነ በትግራይ ይንቀሳቀሳል? የትግራይ ገዢ መደብ አገሪቷን በሙስናና ጭፍን ዝርፊያ እያዳከማት ይገኛል። የኢኮኖሚ እድገት የሚባለው የወያኔ ልብ ወለድ መሆኑን ህዝብ ካወቀው አመታት አልፈዋል። ወያኔ ክልልን እንደ ፈንጂ በኢትዮጵያ ላይ ቀብሮ ባስፈለገው እያፈነዳ ህዝብ አብሮ እንዳያምጽበት ለማድረግ እየተጠቀመበት ነው። በክልሉ አዛዥ ናዛዥ የሆነ ህዝብ የለም ወያኔ ራሱ ብቻ እንጂ። እነ ገዱ አባዱላ ወዘተ የወያኔ ጭምብል ናቸው እንጂ ህዝብን የሚወክሉ አለመሆናቸው የታወቀ ነው። ይውጣላችሁ ብሎ ወያኔ በእብሪት ኤርትራዊውን በረከትን በአማራ ላይ አዛዥና ናዛዥ አድርጎ ሾሞታል ነበር። ዴሞክራሲያዊ ኢትዮጵያ መዋቅሯን ስትወስን በጥናትና ምርምር መሰረት ህዝብን አማክራ የህዝብን ሉዓላዊነትን ማክበራ የአገሪቷን አንድነትና ኢኮኖሚያዊ እድገት በሚያረጋግጥ መንገድ መሆኑ አያጠራጥርም። አለበለዚያ ራስን ማስተዳደር የሚለው ለግንጠላና ለስልጣን ሽሚያ ለቀውስና ግጭት የሚዳርግ ይሆናል። እያየነው ያለነው ሁኔታ ትምህርታዊ ሊሆን ከስሜታዊ ድምዳሜ የሚርቅ ሊሆንም ይገባዋል። ወጣም ወረደም ግን አወቃቀር ህዝብን በሃይማኖትም ሆነ በብሔረሰብ የሚከፋፍል መሆን እንደሌለበት ግልጽ መሆን አለበት። ይህን በተመለከተም የማያዋጣን በወያኔ ተሞክሮ የከሸፈና ኢትዮጵያን የጎዳን መንገድ ተቃዋሚዎች እንዳይዙ ማሳሰብ እንወዳለን። የብሔረሰብና የህዝብ እኩልነት የሚከበረው በግንጠላ ሳይሆን በዲሞክራሲና የህዝብ መብትና ፍትሃዊ አስተዳደርን በማስፈን ብቻ ነው። አሊያማ ውሃ ቢወቅጡት እንቦጭ ይሆንና ለባለጌ ገድሉ ውርደቱ ያሰኝብናል። የግንጠላን መክሸፍ ደቡብ ሱዳን ማለት ብቻ ሳይሆን ኤርትራን ብንል በቂ ይሆናል። በዲሞክራሲና እኩልነት መሰረት አንድ ኢትዮጵያን በጋራ ለማቆም ከተነሳን አወቃቀር የሚያነሳርቅ አይሆንም። የክልል አወቃቀር ህዝብን ተፋፈለ አገርን ጎዳ እንጂ አልጠቀመም። ወያኔ ክልል ያለውን የሚያከብርና ጥቅሙ በልካለውም ከሌላውም ሁሉ መሬትም ነዋይም እንደሚዘርፍ ጎንደር፣ አምቦ፣ ወሎ ወዘተ ብለን ያየነው የኖርነውም ምጸት ነው። አንቀጽ 39 የወያኔን ትግራይ እቅድ ሊታጅብ የተከተበች ናት። ትግራይ እስክትለማ ብቻ ሳይሆን ወያኔ ጠግቦ እስኪፈነዳ ኢትዮጵያ ትድማ ነው የወያኔ ቋሚ መፈክር። 26 ዓመታት ሙሉ እንዳየነው ደግሞ የወያኔ ቀፈት ከቶም በቃኝ ጠገብኩ የሚል አይደለም። ወያኔ እምብርትም የለውም ማለት ይቻላል። ወያኔን ለመተካት ዴሞክራሲያዊ ሽግግርን እንፈልጋለን የሚሉት ኃይሎች ሁሉ የወያኔን ተንኮልና ጎጂ እርምጃዎች እንዳያድሱ ከፍተኛ ጥንቃቄ ማድረግ ይጠበቅባቸዋል። ግንጠላ ሳይሆን የኢትዮጵያን ዴሞክራሲያዊ አንድነት የሚሹ ኃይሎች በጥሞና ተወያይተው ለአገር የሚበጅ ፖለቲካዊና ኢኮኖሚያዊ አወቃቀርና መርህን ሊይዙ እንደሚችሉ ጥርጥር የለውም። ክልልና ግንጠላ ቢጠቅም ኖሮማ ከሰባት ያላነሱ ብሔረሰቦች ያላት ኤርትራ ሻቢያ ማለትም የወያኔ ፈጣሪና አራማጅ ነፃ ወጣው ሲል ክልልን ባቆመ ነበር። ዴሞክራሲም አያዋጣም ያለው ሻቢያ እንኳ በክልል ሽንሸና ጎጂ መሆኑን አላጣውም ማለት እንችላለን። ለማንኛውም ነፃነት ወይም ባርነት ባይሆኑ በርሱ የነጎደው ሻቢያ የሚደርስበት ጉዳትና ቀውስ የሚያሳስበን አይደለምና ኢትዮጵያን ከጥፋት ለማዳን ግን የወያኔን ከፋፋይ ሂደት አጥብቀን መቃወማችን ግዴታችን ነው። ትግላችን አገር አድን ነውና አይሆንም ስንል ሆኖ ያልጠበቅነው መጥቶብን ባጅቶብን ወያኔ ወደ 27ኛው የግፍ አገዛዝ ዓመቱ እየደረሰ ነው። በዚህ አስተካክልና ጎጂ ሂደትም የወያኔ አገዛዝና የያዛቸው አቋሞች ሁሉ በሁሉም መስክና በየፈርጁ ውድቅና ጸረ ኢትዮጵያ መሆናቸውን አይተናል። ይህን የሚክዱ ወያኔና ጭፍሮቹ ብቻ ናቸው። ይህን የገለማና ውድቅ የሆነ የወያኔ ምርጫ ልናስወግደውና ሙሉ በሙሉ ልንቀይረው እንጂ እድሜ ልንሰጠው ከቶም አይገባም አይጠበቅም። ለዲሞክራሲያዊት አንድ ኢትዮጵያ በጋራ እንታገል። ሁሉም የፖለቲካ እስረኞች ይፈቱ። ድል ለኢትዮጵያ ሕዝብ ትግል።
አገሬ ውበት ነው
ለምለምና ነፋስ የሚጫወትበት ቀለም የሞላበት ፀሐይ የሞላበት አገሬ ቆላ ነው ደጋ ወይና ደጋ እዚያ ብርሃን አለ ለሊቱ ሲነጋ አገሬ ተራራ ሸለቆ ረባዳ አገሬ ጅረት ነው ገደልና ሜዳ ውሸት ነው በበጋ ፀሐይ አትፋጅም ክረምቱም አይበርድም 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 እንስሳት የሚፈነጩበት ከወጥመድ ሳይገቡ ሳይነካቸው ጠላት እዚያ ለነጻነት በሀገር መመካት በተወላጅነት በባለቤትነት እዚያ ለነጻነት ጎመኑ ስብጮማ ቆሎ ክትፎ ስጋ ድርቆሹ ፍትፍት ነው ቃሪያውም ክትፈንጋ ጠጁ ነው ወለላ ከጎኛት ይነጥቃል የመንደሩ ጠላ እህሉ ጣም አለው እንጀራው ያጠግባል ጭፈራው ዘፈኑ ችግርን ያስረሳል እዚያ ዘመድ አለ ሁሉም የእናት ልጅ ነው ሁሉም የአባት ልጅ ነው ጠላትም አንዳንዴ ይመጣል መቃብር ባላጋራም ቸር ነው ያገር ልጅ ሲቸገር ግንመት ነው ሀገሬ
Got you.